የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት የፌደሬሽን ምክር ቤት አፈ ጉባኤ ክቡር አፈ ጉባኤ ካሳ ተክለ ብርሃን በሊቢያ ባሸባሪው IS በአሰቃቂ ሁኔታ ህይወታቸውን ባጡ ንጹሃን ወገኖቻችን የተሰማንን ሀዘን እየገለጽንና የግፍ ግድያውን ያወገዝን ባለንበት በዚህ በከፋ ወቅት ለምናነሳቸው ወቅታዊ ጥያቄዎች መልስ ለመስጠት እንግዳችን ሆነው ስለቀረቡልን በመላው ዓለም ላይ በሚገኙ የጽናት ራዲዮ አድማጮች ስም ልባዊ ምስጋናዬን አቀርባለሁ። ክቡር አፈ ጉባኤ ካሳ ተክለ ብርሃን፣
እኔ ምድል ስለሰጠኝ እጅግ አመሰግናለሁ አቶ ሰለሞን።
የተከበሩ አፈ ጉባኤ አቶ ካሳ ተክለ ብርሃን፣ በቅርቡ በእርሶ የሚመራ የልዑካን ቡድን ወደ ቻይና ተጉዞ ነበርና የጉብኝቱ ዋነኛ ዓላማ ምንድን ነው? ምንስ ጠቃሚ ልምድ አግኝታችሁበት ተመልሳችኋል?
አመሰግናለሁ። ምናልባት አጀንዳውን በዚህ አስቀደምን በዋናው በሀዘኑ እንጀምራለን ብዬ ነበር። ምናልባት እንደተባለው ልጀምርና በኋላ ወደዚህኛው እንመለሳለን። እንግዲህ የጉብኝቱ ዓላማ እንደምታውቀው ሀገራችን በከፍተኛ የልማት ጉዞ ላይ ነው ያለችው እና ሰፋፊ የመሰረተ ልማቶች እየሰራን ነው። እንደምታውቁት ሁላችሁም የባቡር፣ የኃይል ማመንጫ፣ የስኳር ትልልቅ የመሰረተ ልማት ስራዎች አሉ። እነዚህ እንግዲህ ከፍተኛ የሆነ ገንዘብ እና በሙያም ይፈልጋሉ። በሀገር ደረጃ መንግስታቶቹ በዚህ ረገድ ያደረጓቸው ግንኙነት በልማታችን ላይ ትልቅ አስተዋጽኦ እንዳለ ይታወቃል። አንደኛው የኛ የልዑካን ቡድን በሁለቱ ሀገሮች የተጀመረውን በጋራ ጥቅም ላይ የተመሰረተ የኢኮኖሚ ግንኙነት ተጠናክሮ እንዲቀጥል ማድረግ ነው። ሁለተኛው ዓላማ እንግዲህ ቻይና በርከት ያሉ ብሔር ብሔረሰቦች የሚኖሩበት ሀገር ነው። ምንም እንኳ አንደኛው ብሔር በጣም ትልቅ ቁጥር ያለው ቢሆንም ከ54 ያላነሱ ማይኖሪቲስ አሉ። እንዴት ነው በአጠቃላይ በልማቱም በሰላሙም ላይ ተጠቃሚና አብረው የሚሰሩት የሚለውን የማየት ነገር ነው። ሶስተኛው ቻይና ሁላችን እንደምናውቀው በዓለም ውስጥ በጣም ፈጣን እድገት እያሳየ ያለ አገር ነው። ለዚህ እድገቱ በተለይ ዩኒተሪ ሲስተም ቢኖረውም ያልተማከለ አስተዳደር አለው እና ያልተማከለ አስተዳደር በተለይ በሀብት ክፍፍል ላይ ምንድን ነው የሚመስለው? ያው በሪጅኖች መካከል ዲስፓሪቲ እንዳለ ይታወቃል። ግን ወደ ታች ያሉ አስተዳደሮች ያላቸው የስልጣን እና የመወሰን አቅም በልማታቸው ላይ ያለው ተጽዕኖ ምን ይመስላል የሚለውን ጉዳይ የሚመለከት ነው። እንግዲህ ሌላው ደግሞ ያው ቻይና በአሁኑ ጊዜ በዓለም ውስጥ እየወሰዳቸው ያለው ኢኒሽቲቭስ አሉ። እነዚህ ኢኒሽቲቭስ ሲልክ ሮድ፣ የኤዥያን ኢንፍራስትራክቸር ኤንድ ኢንቨስትመንት ባንክ፣ ሌሎችም አሉና እነዚህ ውስጥ ታዳጊ ሀገሮች በተለይ ደግሞ ከሳውት ሳውዝ ኮኦፕሬሽን አኳያ ኢትዮጵያ በዚህ ውስጥ አንድ ትልቅ ሮል የምትጫወት ሀገር በመሆኗ ምንድን ነው የሚኖረው ድርሻ የሚሉትን ጉዳዮች አካቶ የያዘ ነው። ጉዞው በእውነቱ በማዕከላዊ መንግስት በቤጂንግ ከፍተኛ የመንግስት ኃላፊዎችን ያገኘንበት ነበር። ከዛም አልፎ ደግሞ ወደ ሁለት ስቴቶችም ወርደን ፕሮቪንሶች አይተን ነበር። እጅግ የተሳካ ነበር። እንግዲህ ቻይና በመጪዎቹ 5 ዓመታት ሀገራቸውን ለማድረስ ካሰቡት ትልቅ ዓላማ አኳያ ወደ ዓለም በኢንቨስትመንትም ይሁን በባይላተራል ይሁን በመልቲላተራል ግንኙነት ሰፋፊ ፕሮግራሞች ይዘዋል። ከዚህ ውስጥ ከኢትዮጵያ ጋር ያላቸውን ግንኙነት በተጠናከረ መንገድ ለማስቀጠል በዚህም በልማት ስኬታማ ስራ ከሚሰሩ ሀገሮች ውስጥ አንዷ ኢትዮጵያ መሆኗን በማመናቸው ምክንያት ይህን አጠናክረው እንደሚቀጥሉ ቃል ገብተዋል። በሌሎችም ያገኘናቸው ልምዶች እስካሁን ድረስ እኛ ራሳችን ከምንሄድባቸው ልምዶች ለእኛም በጣም ጥሩ ልምዶች የራሳችን አሉ። ከዛም ደግሞ ያገኘናቸውን አዳብረን ለመቀጠል የሚያስችል ልምድ ያገኘንበት ስለነበር በጣም ስኬታማ ነበር ብለን ነው ያየ ነው።
አመሰግናለሁ ክቡር አቶ ካሳ ተክለ ብርሃን። በተለይ ቻይናና ኢትዮጵያ በበርካታ ዘርፎች በትብብር የሚሰሩበት ሁኔታ እየተጠናከረ የመጣ ነውና አሁን የተደረገው ጉብኝት የሁለቱን ሀገራት የጋራ ትብብር ያጠናክረዋል ብለው ያስባሉ?
አዎ፣ እጅግ በከፍተኛ ሁኔታ። እንግዲህ ቻይና ጋር በነገራችን ላይ የማይሰራ ዓለም የለም። አንተ ከምትኖርበት ከአሜሪካ ጀምሮ አውሮፓን በለው ኤዥያን በለው በአሁኑ ጊዜ ከቻይና ጋር በልዩ ልዩ መንገድ የማይሰራ ዓለም የለም። ምክንያቱም የቻይና ኢኮኖሚ በከፍተኛ ሁኔታ እያደገ ነው። 600 ሚሊዮን የሚሆን ህዝብ መካከለኛ ገቢ ላይ ነው ያለው። ብዙ ነገር ነው የሚሸምተው። ቢግ ማርኬት፣ ከፍተኛ የሆነ የተከማቸ ገንዘብ አለ ኢንቨስትመንት ላይ ለመዋል፣ እና የማይሰራ ዓለም የለም። ስለዚህ ኢትዮጵያ ደግሞ ባላት ዲሲፕሊን አሁን የምታገኘውን ገንዘብ አግባብ ባለው የልማት ስራ ላይ ለመዋል የሚያስችል ስራ የምትሰራ በመሆኗ ምክንያት በተለይ በሳውዝ ሳውዝ ኮፕሬሽን ከአፍሪካ ጋር የሚደረግ ግንኙነት እንደ ሞዴል ጥሩ ስኬታማ ሞዴል ሆኖ እንዲታይ ያላቸው ፍላጎትም ስላለ ስራው በጣም በተሻለ መንገድ ጥሩ ውጤት ያመጣል ብለን እናምናለን። ከዚህ አልፎ በአሁኑ ጊዜ ወደ ውጭ ለኢንቨስትመንት ያዘጋጁ ትልቅ ሪሶርስ አለ። እንደምናውቀው መጀመሪያ ደረጃ የተጠቀሙባቸው በርካታ ፋብሪካዎች አሉ። የሌበር ዋጋ እየጨመረ ሲሄድ አሁን ማይግሬት እያደረጉ ነው፣ በብዛት ወደ ኤዥያ እየወጡ ነው። ወደ አፍሪካም እንዲመጡ በተለይ ወደ ኢትዮጵያም የተወሰነውን ለማግኘት አስበው እንደ መንግስትም በፕራይቬት ሴክተርም በስፋት እንደሚሰሩ ነው ያየ ነው። እና ብዙ ጠቃሚ ነገሮች እናገኝበታለን። ለልማታችንም ቀጥተኛ የሆነ የቴክኖሎጂ እውቀትና ልምድ እያገኘንበት ስለሆነ እጅግ ስኬታማ ነው ብለን ነው የምናምነው። የህዝብ ለህዝብ ግንኙነቱን የሚያጠናክር የመንግስት ለመንግስት ግንኙነቱን የሚያጠናክር እንደሚሆን ነው ሁለታችንም የተስማማ ነው የተግባባ ነው።
አመሰግናለሁ ክቡር አቶ ካሳ ተክለ ብርሃን። ሰሞኑን በሊቢያና በደቡብ አፍሪካ በስደት ላይ ባሉ ዜጎቻችን ላይ የተፈጸመው ግፍና መከራ የኢትዮጵያንን አንገት ያስደፋ ነውና እንደው በዚህ ላይ የእርሶ አስተያየት ምንድን ነው? በህዝቡም ሆነ በመንግስት ምን መደረግ አለበት ብለው ያስባሉ ክቡር አቶ ካሳ ተክለ ብርሃን?
እንግዲህ ድርጊቱ መላው ሀገራችን ህዝብ ያስቆጣ፣ ያሳዘነ፣ ልብ የሚነካ አሰቃቂ ግፍ ነው። በሰው ዘር ታሪክ ውስጥ ታይቶ የማይታወቅ አይነት ክስተት ነው በዓለማችን እየታየ ያለው። ይህ ክስተት የእኛንም ዜጎች ሰለባ ያደረገ ሁላችንንም እጅግ በከፍተኛ ደረጃ ልባችን የነካ ታሪካዊ ክስተት ነው። ይህ ክስተት ቤተሰብን፣ መላውን የኢትዮጵያ ህዝብ፣ የኢትዮጵያን መንግስት እና በውጭ የሚኖሩ ኢትዮጵያውያንን በሙሉ ያስቆጣ እና ያስቀየመ ያሳዘነ ክስተት ነው። ይሄ ክስተት በዓለማችን ውስጥ በተለያዩ ቦታዎችም እየተፈጸመ ያለ ክስተት በመሆኑ ምክንያት መላው ሰላም ወዳድ ሁሉ በጽናት ሊዋጋውና ሊቃወመው የሚገባ አሰቃቂ ክስተት ነው። ስለዚህ መንግስታችን ይህንን ክስተት ከህዝባችን ጋር ሆኖ ለመመከት የአሸባሪነትንና የአሸባሪነትን ጣጣ አስቀድሞ በመገንዘብ ሲዋጋው ቆይቷል። አሁንም በጽናት የሚዋጋው አስፈላጊውን ሁሉ እርምጃ ለመውሰድ ጥረት የምናደርግበት እንደሆነ የሚታመንና በዚህ ደረጃም የተስማማንበት ነው። እንደምናውቀው የአሸባሪነት አደጋ መልኩ ይሄኛው እጅግ አስቀያሚ የሚያሳዛኝ መሆኑ እንደተጠበቀ ሆኖ በሁሉም ቦታ ላይ እየተከሰተ ያለ ነው። ሀገራችንን በዚህ ደረጃ ሰለባ ሆና የቆየችበት ሁኔታ እንዳለ እናውቃለን። ግን ይህንን ለመመከት ጠንካራ የሴኪሪቲ ኃይልም ስላለን መላው ህዝብም ዋናውን አጀንዳ የሰላም አጀንዳ አድርጎ እየተረባረበ የልማት አጀንዳ አድርጎ እየተረባረበ ስለነበር ስንመክተው ቆይተናል። ይህንን አሁንም አጠናክረን የምንታገለውና የምንፋለመው ነው የሚሆነው። ዞሮ ዞሮ ሀገራችን የምትለይበት ነገር አለ በዓለም ውስጥ ሁላችን የምንኮራበት። በአንድ በኩል ሃይማኖት መቻቻል በተጠናከረ መንገድ ይታይበት የነበረ ሀገር ነው። ይሄ ተጠናክሮ ይቀጥላል። ሁለተኛ ስንነካ ክብራችን የሚነካ ነገር ሲኖር ሁላችንም አንድ ላይ ነው የምንቆመው። አገራችንን እንጠብቃለን፣ ህዝባችንን እንጠብቃለን። ይሄን ተጠናክሮ በዚህ ዘመን ትውልድ ውስጥ በከፍተኛ ልህና ቁጣ የምንታገለው ጉዳይ ይሆናል። በሶስተኛ ደረጃ ዞሮ ዞሮ የዚህ ሁሉ ውርደት ምንጭና ምክንያት የሆነውን ታግለን እናሸንፈው ታጥቀን የተነሳንበትን ድህነትና ኋላቀርነት በጽናት እየታገል ዜጎቻችን በሀገራቸው ሰርተው በሰላም የሚኖሩበትና የሚያድጉበት ሁኔታ እንዲፈጠር የጀመርነውን ነገር አጠናክረን በመቀጠል በአሸናፊነት የምንወጣ መሆናችን በእርግጠኝነት ነው መናገር የምንችለው። ምክንያቱም በተስፋ መቁረጥና በአሰቃቂነት ማንም ሊሳካለት አይችልም። የሰው ልጆችን ተስፋና ድል የሚቀይር ስራ በመስራት ነው ዓለምን ማሸነፍ የሚቻለው እና ይሄን ደግሞ ጀምረነዋል። እንደ ጀመርነው ማጠናከርን ጨርሷለን ብዬ ነው ማምነው።
ክቡር አፈ ጉባኤ፣ በተለይ ከህገወጥ ስደት ጋር ተያይዞ የችግሩ ምንጭ እንደሆነ የሚነገረው ህገወጥ ደላሎች ናቸው። በሀገር ውስጥም ሆነ በውጭው ሆነው ዜጎቻችንን ወደ እሳት የሚልኩት። እናም ከዚህ ጋር ተያይዞ እንደ መንግስት ምን የታሰበ ነገር አለ? ክቡር አቶ ካሳ ተክልብራ፣
እንግዲህ ህገወጥ ደላላን ለመቆጣጠር ከዚህ በፊት የነበረውን እንቅስቃሴ መንግስት በጠቅላላ አስቁሞ እንደነበረ ይታወቃል። ወደ ውጭ የሚደረግ ማንኛውም ስደት ወይም ለስራ የሚደረግ እንቅስቃሴ በአንድ በኩል የእውቀት እና የሙያ ችሎታ እንዲኖር፣ በሌላ በኩል በታወቀ ስርዓት ውስጥ እንዲሄድ፣ ከዚህ ውጭ የሚሄድ ካለ ጥብቅ እርምጃ እንደሚወሰድ፣ አሁንም መረጃውን እያያዝን ጥብቅ እርምጃ የምንወስድበት ሁኔታ ተጠናክሮ ነው የሚቀጥለው። ምክንያቱም በሰው ልጆች በዜጎች ላይ ከፍተኛ ወንጀል ነው የሚፈጸመው። ይሄን ወንጀል ታግሶ ማየት አይቻልም። እንግዲህ ስንዋጋ አይሲኤስ በዜጎች ላይ ያደረሰውን ከፍተኛ በደልና ችግር እንዋጋለን ብቻ ሳይሆን ለዚህ ምክንያት የሚሆኑትንም ኃይሎች አጥብቀን በመዋጋት ነው ዜጎቻችን ደህንነታቸውን መጠበቅ የሚቻለው። ስለዚህ እሱ ላይ ጥብቅ የሆነ እርምጃ እንደምንወስድ ከዚህ በፊትም ግልጽ የሆኑ አሰራሮች ተቀምጠዋል። ይሄን አጠናክረን ነው የምንቀጥለው። በሌላ በኩል ያው ህዝቡን ማስተማር ነው። በተዛባ መረጃ የተሻለ ነገር እንደሚገኝ እየተደረገ እየተሰበከ ኢቭን ከዚህ ሰርተው የሚጠቀሙበትንም ገንዘብ ለደላሎች እየከፈሉ በረሃና አስቸጋሪ ሁኔታዎችን አቋርጠው ለጥቃት የሚጋለጡ ዜጎች የመነሻ ገንዘብ ለደላሎች በመስጠትም ጭምር ነው ወንጀል እየተፈጸመ ያለው እና ይህን አሰቃቂ ሁኔታ በጥብቅ ልንታገለው እንደሚገባ በመንግስት በኩል ጠንካራ እምነት አለን።
አመሰግናለሁ። እስቲ በመጨረሻ እንግዲህ የወደቁትን ወንድሞቻችንን ድርጊት ማራከስ በሚመስል መልኩ ክቡር አቶ ካሳ ተክለ ብርሃን ድርጊቱን የፖለቲካ ትርፍ ለማጋበስ እየሰሩ ያሉ በሀገር ውስጥም በውጭም ያሉ ኃይሎች አሉና እዚህ ላይ ያለውትን አስተያየት ሰምተን በመጨረሻም በዲያስፖራ ለሚገኘው ኢትዮጵያዊና ትውልደ ኢትዮጵያዊ የሚያስተላልፉትን መልእክት ሰምተን በዚሁ ብናበቃስ?
አዎ፣ እንግዲህ እያንዳንዷን አጋጣሚ እንደ ትርፍ ለመጠቀም የሚሞክሩ ኃይሎች አሉ። ዞሮ ዞሮ አሁን በአሸባሪነት ደረጃ የጎላ ችግር የሚፈጸምባቸውን ሀገር በምናይበት ጊዜ የተፈረካከሱ እንደ መንግስትና እንደ ሀገር መቆም ባልቻሉ ሀገሮች እነዚህ ኃይሎች ናቸው ጎልተው እየወጡ ያሉት። ስለዚህ እነዚህ ንጹሐን ዜጎችን ያለ ምክንያት የሚቀጥፉ እና ለምን ዓላማና ለምን ተልእኮ እንደቆሙ ግልጽ ያልሆነላቸው በህዝብ ላይ ጭካኔ የሚፈጽሙ ኃይሎችን ማንም ኃይል የፈለገውን አይነት የፖለቲካ ልዩነት ቢኖረው አንድ ላይ ቆሞ ሊታገላቸው ይገባል። ነገር ግን አንዳንድ ወገኖች ከእንደዚህ አይነት አሰቃቂ ስራ ከሚሰሩ ኃይሎች በዚህ ምክንያት የወደቁ ወገኖችን እንደ መሳሪያ በመጠቀም የፖለቲካ ዓላማ ለማስፈጸም፣ ገንዘብ ለማሰባሰብ፣ የበለጠ የተረጋጋ ሁኔታ እንዳይፈጠርና ተጨማሪ ጥፋት እንዲፈጠር ጥረት የሚያደርጉ ኃይሎች ከውስጥም ከውጭም አሉ። እስካሁንም በተለያየ መንገድ የቀጠሉ ናቸው። እነዚህም በተለመደው መንገድ በጽናት መታገል ነው። ይሄ ከባህላችንም ከታሪካችንም ጋር የማይሄድ አጸያፊ አሰቃቂ ስራ ነው። በእርግጥ በየዘመኑ ባንዳዎች ነበሩ። ዛሬም ከእንዲህ አይነት ወንጀለኛ አስተሳሰብና አቋም ጋር የሚሰለፉ ከዚህ አልተለየ አቋም ያላቸው ኃይሎች አሉ። ይሄ በሀገራችን ውስጥ የተጀመረው የሰላም የልማትና የእድገት መንገድ ማንም ሊቀለብሰው የሚችለው ኃይል የለም። ጠንካራ መንግስት አለን፣ ጠንካራ ሴኩሪቲ ኃይል አለን። ህብረተሰቡ ጥቅምና ፍላጎቱን ጠብቆም ወደ አዳዲስ ነገር ለመሻገር ጠንክሮ እየሰራ ነው ያለው። ምንም አሳዛኝና የሚያሸማቀቅ ነገር ቢፈጠርም ይሄ ወደ ሽንፈት ወደ መንበርከክ የሚያመራን ሳይሆን ወይም ደግሞ እንደዚህ በንግድ ምክንያት ጥቅማቸውን ለማስከበር የሚፈልጉ ኃይሎች እያንዳንዷን አጋጣሚ ለመጠቀም የሚያደርጉትን ጥረት እድል የሚሰጥ አካሄድ አይደለም የምንሄደው። ይሄ የሀገራችን ህዝብ ጠንቅቆ የሚገነዘበውና የሚያውቀው ነው። ይሄ አሳፋሪና ወራዳ ስራ በህዝቡ ጠንካራ ትግልና ጠንካራ ጥረት ተጠናክሮ ተሸንፎ የሚወጣ እንደሆነ በእርግጠኛ መሆን እንችላለን ነው። ስለዚህ የተለመደ ክስተት ነው። በሰው ልጆች ህይወትና ንብረት ውድመት ላይ ጥቅም ለማጋበስ የሚፈልጉ ኃይሎች ከዚህ የተለየ አላማ ሊኖራቸው ስለማይችል በእኛ እምነት ቀድመን የተገነዘብናቸው ናቸው። አጋጣሚውን ባገኙ ቁጥር እንዲህ አይነት ነገር በማድረጋቸው የበለጠ በህዝቡ እየተጋለጡ የሚሄዱበት ሁኔታ ነው እየጎላ እየሄደ ያለው እና ይሄንን ነው የምናየው። በተረፈ በመላው የሀገራችን ህዝቦች እና በውጭ የሚኖሩ ኢትዮጵያውያን ይህን ክስተት እንዴት ነው ማየት ያለባቸው? ኢትዮጵያዊነት ክብር ነው። ይህንን ክብር ማንም ኃይል በድህነትና በኋላ ቀርነት ምክንያት ክብራችንን ሲገፍ ይበልጥ ቁጣ፣ ይበልጥ አንድነት፣ ይበልጥ ለዚህ ችግር የዳረገንን ነገር ከስር መሰረቱ ፈንግሎ ለመጣል በልማት በሰላም ላይ ከፍተኛ ርብርብ ማድረግ የበለጠ አንድ ሆኖ መቆምን የሚጠይቅ ነገር ነው እና በበኩሌ እና እንደ መንግስትም እንደ ህዝብም ለሁሉም ኢትዮጵያዊ የምናቀርበው ጥሪ ይሄ ነው። አገር ውስጥ ያለው የኢትዮጵያ ህዝብ፣ ውጭም ያለው የኢትዮጵያ ህዝብ በሳውዝ አፍሪካም በሌሎችም አካባቢ የተከተከት ችግሮች መከሰት ከጀመሩ ጊዜ እያሳየ ያለው የጋራ ስሜትና ቁጣ ተገቢም ትክክልም ነው፣ የሚያስከብረንም ነው። ከዚህ አልፎ ግን ዞሮ ዞሮ የውርደት ምንጭ የሆነውን የታግለን ማሸነፍ የጀመርነውን ድህነት አሁንም አጠናክረን በመቀጠል በአስቸጋሪው የምስራቅ አፍሪካ አካባቢ ጠንካራ ሰላም እየገነባን ጠንካራ የሰላም ኃይል እየፈጠርን ያለነው እኛንን ይህንን አጠናክረን በመቀጠል የቀሩትን ችግሮች ከስር መሰረታቸው ለማሸነፍ አብሮ መቆም አብሮ መኖር ነው። ይሄ ከሁላችን የሚጠበቅ ይመስለኛል። በደረሰው ሀዘን ደግሞ ትልቅ የልብ መነካት የልብ መሰበር ሁላችንንም አጋጥሞናል። ይሄ ግን ወደ ተስፋ መቁረጥ ሳይሆን ይበልጥ አንድ ሆነን ደግሞ ይህንን ነገር ለመበቀል የሚያስችለን ጠንካራ ስምሪት ውስጥ መግባት ይኖርብናል የሚል መልእክት ነው ያለኝ።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አፈ ጉባኤ ካሳ ተክለ ብርሃን ለነበረን ቆይታ በመላው ዓለም ላይ በሚገኙ የጽናት ራዲዮ አድማጮች ስም ከልብ አመሰግናለሁ። ተመልሰን እንደምንገናኝ ተስፋ በማድረግ ለዛሬው እንግዲህ መልካም ጊዜ ይሁንልዎት።
እኔም አመሰግናለሁ አቶ ሰለሞን።